ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዘላለማዊና በከበረው ዙፋኑ ላይ ሆኖ እግዚአብሔር አምላካችን እኔንና እናንተን እየጠበቀን በዚህ ሰዓት ደግሞ በፊቱ ሆነን ከቃሉ ማዕድ እንድንመገብ ከርሱም እንድንማር እግዚአብሔር የቀናችሁን የዘላለሙን መንገዱን ሊያሳየንና ሊያስተምረን አንድ ላይ ሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን የመጽሐፈ ሩትን ትምህርት አጠናቀን የሐዋርያ ሥራን መግቢያውን ደግሞ ልንመለከት ነው። እግዚአብሔር በመጽሐፈ ሩት ውስጥ በእውነት ታላላቅ ቁም ነገሮችን እንዳስጨበጣችሁ ታላላቅና ዘላለማዊ በረከቱንም ደግሞ በልባችሁ ጽላት ላይ ጽፎ እነሆ በዚያ ሁሉ ውስጥ እንድታድጉ በረከቱን ከጸባወቱ እንደለቀቀላችሁ እኔ ባለሙሉ ተስፋ ነኝ። እኔም ወንድሜም አለማየሁም ከዚህ ከመጽሐፈ ሩት ታላላቅ ቁም ነገሮችን እግዚአብሔር አስተምሮናል። ለሕይወታችን ዘመን የሚረባንን እግዚአብሔር የተመሰገነ ይሁን። ጌታችንና አምላካችን ከዚህ ከሐዋርያ ሥራ መጽሐፍ ደግሞ እንዲሁ የበለጠውን በረከቱን ይሰጠናል፣ ያስተምረናል። በእውነት እጅግ ደስ የሚል በጌታ መንፈስ ቅዱስ አስተማሪነትና መሪነት ታላላቅ እጅግ ታላላቅ ነገሮችን ያስተምረናል አምላካችን። ስሙ ይባረክ። እስቲ የዕለቱን ዝግጅታችንን በዚህ የምስጋና ዝማሬ እንጀምር። አዜብ ኃይሉ በዚህ ዝማሬ ስላገለገለችን እግዚአብሔር ባለችበት ስፍራ ደግሞ አገልግሎቷን ይባርክ ያብዛ ይጨምር ይያልን። ወደ ለቱ ጸሎታችን እናልፋለን። ንጸልይ። ጌታችን ሆይ እጅግ አድርገን እናመሰግንሃለን። አንተን ለማመስገን ቃላቶች ያጥሩናል። በእውነት እግዚአብሔር አምላካችን ሆይ በኑሯችን፣ በትዳራችን፣ በሥራችን ገበታ ሁሉ እነሆ ተማሪም ብንሆን ገበሬ፣ ወታደር ብንሆን ነጋዴ፣ እግዚአብሔር አምላካችን ሆይ በተሰማራንበት ከጓዳችን እስከ አደባባይ ያለውን ነገሮቻችንን ሁሉ ስለ ተቆጣጠርክና እግዚአብሔር ሆይ ስለ መራህ እጅግ አድርገን እናመሰግንሃለን። አንተ ኃያል ነህ፣ አምሳያና እኩያ የለህም። በዘመናችን ሁሉ ከናፍርቶቻችን እነሆ እግዚአብሔር አምላካችን ሆይ ያመሰግኑሃል፣ ታላቁን ሥራህን ይናገራሉ፣ ይመሰክራሉ። ክብር 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 ለዚህ ለታላቁ ስም ይሁን። ወገኖቼን ተማሪ ደመቀ ነገውን፣ ምህረት ቄቦን፣ ማቴዎስ ማሄን፣ እግዚአብሔር አባቴና አምላኬ ሆይ ሌሎችንም ደግሞ ጋይታ ጋልኤሳ፣ ልደት ስዩምን እግዚአብሔር ሆይ እንድትባርካቸው፣ እነሆ ባሉበት ስፍራ እንድትመለከታቸው አሳልፌ በዚህን ሰዓት እሰጥሃለሁ። ለምን እንደምጸልይ አንተ ታውቃለህ። እግዚአብሔር ሆይ ወገኖቼን ችግርና ብሶት እንድትመለከት እነሆ እግዚአብሔር አባቴና አምላኬ ሆይ ባሰቡት ነገር፣ በተከዙበት ነገር፣ እግዚአብሔር አምላኬ ሆይ በደመሩት ነገርም ላይ ተገኝተ አቤቱ አምላኬ ሆይ በረከት እንድትሆንላቸው እነሆ የጎደለውን ነገር እንድታሟላ ጸልያለሁ። ልዑል ሆይ አንተ ከጸባዖት ሰውን ስትመለከት ምድር ትናወጣለች፣ ጠላት ይሸበራል። አቤቱ ጌታዬ ሆይ በዚህን ጊዜ ወገኖቼን የሚፈታተን ከፊት ለፊታቸው የቆመ እንቅፋት የሆነባቸው በትምህርታቸው፣ በሥራቸው፣ በትዳራቸው፣ በኑሯቸው እግዚአብሔር ሆይ ሊጋፋቸው የሚፈልገውን ሁሉ የጠላትን ኃይልና መንፈስ በጌታ በኢየሱስ ክርስቶስ ስም እንድሰባብር እግዚአብሔር አባቴና አምላኬ ሐሳብ ሁሉ የመከነ ይሆን ዘንድ አሳልፈን ሁሉንም ለአንተ እንሰጣለን። ልዑል ሆይ ወንድሜን ፋንታውን አድማሱን፣ ወታደር ሞገስ ሞጬን፣ ወታደር የተገኝ ተስፋዬን፣ ሌሎችንም ርብቃ ቡርጂንም እግዚአብሔር ሆይ እንድትመለከታቸው አሳልፌ ለአንተ እሰጣለሁ። የቅዳቸው መሪ፣ የኑሯቸው መሪ፣ የሥራቸው መሪ እግዚአብሔር ሆይ በእርምጃቸው ሁሉ እንድትቀድማቸውና እንድትመራቸው እለምንሃለሁ። በዚህን ሰዓት ደግሞ እግዚአብሔር አባቴና አምላኬ ሆይ በመካከላችን ተገኝተ የምንማረውን ይህንን የሐዋርያት ሥራን ትምህርት ደግሞ እንድትባርክልን በጌታ መንፈስ ቅዱስ መሪነት እግዚአብሔር አምላክ ሆይ ሁሉንም ገላልጥ እንድትናገረን አሳልፈን ለአንተ እንሰጣለን። ከመጀመሪያው እስከ መጨረሻው ድረስ አንተ ምራን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ውድ ወገኖቼ ቀደም ብዬ እንደ ተናገርኩት እንግዲህ የመጽሐፈ ሩትን ጥናታችንን አብቅተን ዛሬ ደግሞ የሐዋርያት ሥራን ትምህርት እንጀምራለን ማለት ነው። የተከበሩ ዊልያም ራምሴ የተባሉ ሰው የሉቃስ ሥራዎችን ከመረመሩና ካጠኑ በኋላ ሲናገሩ ዶክተር ሉቃስ በዘመናዊም ሆነ በጥንቱ የአስተሳሰብ ሚዛን ሲለካ ሉቃስ በእውነት ታላቅ እጅግ ታላቅ የታሪክ ሰው ነበር በማለት የድምዳሜ ሐሳባቸውን ይሰጣል።
ወዳጆች የሐዋርያት ሥራ መጽሐፍ በብዙ መልኩ ሊጠቀስ የሚችል መጽሐፍ ነው። በወንጌልና በሐዋርያት መካከል ድልድይ ሆኖ የሚያገለግል ነው። አዲስ ኪዳን የሐዋርያት ሥራን ባካተተ ኖሮ ትልቅ ክፍተት በፈጠረ ነበር። ዶክተር ሆስተን ይህንን ጉዳይ ሲያስቀምጡት የሐዋርያት ሥራ መጽሐፍ ከአዲስ ኪዳን ውስጥ ወጥቶ ቢሆን ኖሮ በቦታው ልንተካው የምንችለው ነገር ባልኖረን ነበር በማለት ይናገራሉ። እውነታቸውን ነው። በማቴዎስ ወንጌል ላይ በመጨረሻ የተጠቀሰው ሐሳብ ቢኖር ስለ ትንሣኤው እየተነገረው ነው። ስለ ጌታ ትንሣኤ ማለት ነው። ይህም በሐዋርያት ሥራ ምዕራፍ 1 ላይ ተገልጿል። በሉቃስ ወንጌል ላይ በመጨረሻ የተዘገበ እውነት ቢኖር ስለ መንፈስ ቅዱስ መውረድ የተገባው ቃል ኪዳን ነው። ይህም በሐዋርያት ሥራ ምዕራፍ 1 ላይ እንደገና ተጠቅሶ ይገኛል። ያስገርመኛል እግዚአብሔር አሰራር። በዮሐንስ ወንጌል ላይ በመጨረሻ የተዘገበ ምብ ነገር ቢኖር ስለ ኢየሱስ ዳግም ምጽአት ነው። ይህም ደግሞ ወዳጆቼ በሐዋርያት ሥራ ምዕራፍ 1 ላይ እንደገና እንደተጠቀሰ ልትመለከቱ ትችላላችሁ። እንግዲህ ጠቅለል ባለ መልኩ አራቱም ወንጌሎች ተሰባስበው በዚህ መጽሐፍ ውስጥ እንደተጠቃለሉ ልትገምቱ ትችላላችሁ። ሁሉም ደግሞ ተሰብስበው በሐዋርያት ሥራ ምዕራፍ 1 ውስጥ ተጠቃለው ይገኛሉ። አያስገርማችሁምን? እንዲሁም በአራቱ ወንጌላት ውስጥ የተሰጠው ታላቁ ተልእኮ የተረጋገጠው በዚሁ በሐዋርያት ሥራ መጽሐፍ ውስጥ ነው። የሐዋርያት ሥራ መጽሐፍ ወደ ሐዋርያት ሊያደርስ የሚችል መሰላል ነው። የሐዋርያት ሥራ በደቀ መዛሙርት ስለተመራው ስለ ቤተ ክርስቲያን ምስረታ ታሪክ የሚያወሳ ሲሆን ለሚያነቡት ተነግሮ የማያልቅ የሕይወት ልምድን የሚሰጥም መጽሐፍ ነው። የሐዋርያት ሥራ መጽሐፍ በመጀመሪያ የዘገበው የቤተ ክርስቲያንን ጅማሬና ውልደትን ነው። ልድገምላችሁ። የሐዋርያት ሥራ መጽሐፍ በመጀመሪያ የዘገበው የቤተ ክርስቲያንን ጅማሬና ውልደት ነው። የዘፍጥረት መጽሐፍ የዘገበው እኛ የቤተ ክርስቲያንን አካል በአንድ ላይ እንዳዋቀርን ሁሉ የመንፈሳዊ አካል መዋቀርና ጅማሬን በማውሳት ነው። የሐዋርያት ሥራ መጽሐፍ አብይ ሐሳብ የሚገኘው በምዕራፍ 1 ቁጥር 8 ላይ ሲሆን፣ ልብ በሉ፣ የሐዋርያት ሥራ መጽሐፍ አብይ ሐሳብ የሚገኘው በምዕራፍ 1 ቁጥር 8 ላይ ሲሆን ሲነበብም ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ የሚለው ነው። ቆይት ብላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 8ን ተመልከቱ። መጽሐፍ በተፈጥሮ ወዳጆቼ የሚከፋፈለው በዚህ ቁልፍ ሐሳብ ላይ በመመስረት ሲሆን የመጀመሪያዎቹ 7 ምዕራፎች ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት በደቀ መዛሙርቱ ውስጥ በኢየሩሳሌም የሠራውን ሥራ ያወሱልናል። ከምዕራፍ 8 እስከ ምዕራፍ 12 ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት በደቀ መዛሙርቱ ውስጥ ሆኖ በይሁዳና በሰማርያ ያከናወነውን ያወሳናል። ሌሎቹ የተቀሩት ምዕራፎች ደግሞ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት በደቀ መዛሙርት ውስጥ ሆኖ በምድር ዙሪያ የሰራውን ሥራ በአጠቃላይ ይነግሩናል። የሐዋርያት ሥራ መጽሐፍ ወዳጆቼ የተጠቃለለ ታሪክ የለውም። ጳውሎስ በሮማ አገር በተከራየው ቤት ውስጥ እንዳለ ታሪኩ ይቋረጣል። መጨረሻው አይታወቅም። የታሪኩ ፍጻሜ በሚገባ አልተቀመጠም። የሐዋርያት ሥራ መጽሐፍ የተለየ ባህሪያትን እስቲ ከዚህ ቀጥለን እንመልከት። ጻፍ ጻፍ አድርጓቸው ነጥቦቹን። አንደኛ፣ የጌታችን የኢየሱስ ክርስቶስ የተለየና የተመረጠ መሆንን ያመለክታል። ጌታችን ኢየሱስ ክርስቶስ አሁን ደቀ መዛሙርቱን ትቷቸው ሄዷል። በመጀመሪያው ምዕራፍ ላይ ወደ ሰማይ አረገ፣ መኖሪያ ስፍራውን ቀየረ እንጂ መስራቱን አላቆመም። አሁንም ይሰራል። በዚህ ምድር ሲኖር መኖሪያው በቅፍርናሆም ነበር። አሁን ግን መኖሪያው በአብ ቀኝ ነው። ጌታችን ኢየሱስ ክርስቶስ የተለየና የተመረጠ ነው ወዳጆቼ። ከማደሪያው ከላይ ከሰማያት ሆኖ አሁንም ሥራውን ይሠራል። ይህ የሐዋርያት ሥራ መጽሐፍ የተለየ ባህሪ ያደርገዋል። ሁለተኛው ባህሪው ደግሞ ስለ መንፈስ ቅዱስ ክብር ማውሳቱ ነው። ክርስቶስ ስለ መንፈስ ቅዱስ መውረድ ተናግሮ ነበር። ይህም ቃል ኪዳን በዮሐንስ ወንጌል ላይ 4 ጊዜ ተጠቅሷል። ይኸውም ዮሐንስ ምዕራፍ 1 ቁጥር 33 ላይ፣ ዮሐንስ ምዕራፍ 7 ከቁጥር 37 እስከ 39 ዮሐንስ ምዕራፍ 7 ከቁጥር 37 እስከ 39 ዮሐንስ ምዕራፍ 14 ቁጥር 16 እና 17 ምዕራፍ 14 ቁጥር 16 እና 17 እንዲሁም አለፍ ብላችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 22ን መመልከት ይቻላል። ዮሐንስ 20 ቁጥር 22ን ተመልከቱ። እንዲሁም እንዲህ አይነት ቃል ኪዳን በሐዋርያት ሥራ መጽሐፍ ላይ ተሰጥቷል። የሐዋርያት ሥራ ምዕራፍ 1 ቁጥር 8ን ይመለከቷል። የሐዋርያት ሥራ ምዕራፍ 1 ቁጥር 8ን ተመልከቱ። ዛሬ ወዳጆቼ እኔና እናንተ የምንኖረው በዚህ በመንፈስ ቅዱስ ዘመን ውስጥ ነው። በዚህ ዘመን ትልቁ እውነት ቢኖር የመንፈስ ቅዱስ በእኛ ውስጥ ማደሩ ነው። ሦስተኛው የሐዋርያት ሥራ መጽሐፍ የተለየ ባህሪ ደግሞ የቤተ ክርስቲያን ሥልጣንን ስለማውሳቱ ወይም ስለመናገሩ ነው። ዛሬ በቤተ ክርስቲያን ውስጥ ከእግዚአብሔር መንፈስ ራ የተነሳ ትልቅ ኃይል አለ። በጥንቷ ቤተ ክርስቲያን ውስጥ የነበረው ኃይል በዛሬዋ ቤተ ክርስቲያን ውስጥ አይገለጽም። ለምን ይሁን? ይህንን አስባችሁ ታውቃላችሁ? የዚህ ምክንያት ከዚያን በኋላ ሆነ አሁንም ታይቶ የማይታወቅ መንፈሳዊ ብቃት ስለነበረ ነው። ሆኖም በየትኛው ማገልግሎት ላይ በአማኞች በኩል የሚሰራና ለጌታችን ኢየሱስ ክርስቶስ ክብርን የሚሰጥ መንፈስ ቅዱስ ነው። አራተኛው ባህሪው ደግሞ ስለምትታየውና ስለማትታየው ቤተ ክርስቲያን ምስረታ ያወሳል ማለት ነው። ቤተ ክርስቲያን ወዳጆቼ አዲስ የተመሰረተች ነች። ምስረታውም የተከናወነው በሐዋርያ ሥራ መጽሐፍ ነው። አምስተኛው ነጥብ ደግሞ ለቦታ የተሰጠ ዕውቅናን ስለመግለጹ ነው። ለቦታ ወይም ለስፍራ የተሰጠ ዕውቅናን ይገልጻል። የሐዋርያ ሥራ መጽሐፍ ታሪክ የጀመረው በኢየሩሳሌም ነው። የተፈጸመውም ደግሞ በሮማ አገር ውስጥ ነው። ስድስተኛ፣ ለሰዎች የተሰጠ ዕውቅናን መስጠቱ የሐዋርያ ሥራ መጽሐፍ የተለየ ባህሪ እንዲኖረው ያደርጋል። ሉቃስ በሐዋርያ ሥራ መጽሐፍ ላይ ከተጠቀሱት ብዙ ሕዝቦች በተጨማሪ 110 ሰዎችን በስም ጠቅሶ ገልጿቸዋል። በመጀመሪያው ዘመን መጨረሻ ላይ በሚሊዮን የሚቆጠሩ አማኞች እንደነበሩ ገምታለሁ። ቤተ ክርስቲያን በመጀመሪያ 200 እና 300 ዓመታት ውስጥ ከፍተኛ እድገት ታሳይ ነበር። ዛሬ ግን ጌታችን ልክ እንደተናገረው እድገቷ እየቀነሰ ነው የመጣው። ሰባተኛው የሐዋርያ ሥራ የተለየ ባህሪ ደግሞ ስለ ትንሣኤ ክብር ማውሳቱ ነው። ትንሣኤ ወዳጆቼ የስብከተ ወንጌል ማዕከላዊ ነው። ዛሬ በብዙ አብያተ ክርስቲያናት ውስጥ በዓመት አንድ ጊዜ የፋሲካ በዓል ይከበራል። በጥንቲቷ ቤተ ክርስቲያን የኢየሱስ ክርስቶስ ትንሣኤ የመልእክቶች ሁሉ ማዕከላዊና እምብርት ሲሆን፣ በስብከተ ወንጌል ጊዜ ትንሣኤ ካልተሰበከ ሌላ ነገር አይሰበክም ነበር። ጴጥሮስ በጴንጠቆስጤ ቀን ባደረገው ታላቅ ንግግር ላይ የመልእክቱ ማዕከላዊ ሐሳብ የክርስቶስ ትንሣኤ ነበር። በወቅቱ ስለ ተከናወነው ድርጊት ምክንያቱን ሲገልጽላቸው ኢየሱስ ከሞት ተነስቶ በአብ ቀኝ በመቀመጡና መንፈሱን በማውረዱ እንደሆነ ነበር። ይህ ሁሉ የሆነው ከትንሣኤው የተነሳ ነው። የትንሣኤው መልእክት የጳውሎስን ማዕከላዊ መልእክት እንደሆነ እንረዳለን። ወዳጆቼ ዛሬ ብዙ ታላላቅ ሰዎችና ሰባኪዎች ግሩም የሆኑ ርዕሶችን መርጠው መጋለብን ይመርጣሉ። አንዳንዶች ምርጥ ናቸው የተባሉ ትንቢቶችን ይዘው ሲጓዙ፣ ሌሎች ደግሞ ግሩም መልእክት አላቸው ባሏቸው እውነታዎች ውስጥ መኖርን ይመርጣሉ። አሁን የተመረጡ ርዕሶችን ይዤ እጓዛለሁ የምትሉ ከሆነ እናንተ እኔ የምሰጣችሁ ምክር ቢኖር የኢየሱስ ክርስቶስን ትንሣኤ ይዛችሁ እንድትጓዙ ብቻ ነው። በቃ በጥንቲቷ ቤተ ክርስቲያን እያንዳንዱን የአይሁድ ቀን የትንሣኤ በዓል እንደሆነ አድርገው ነበር የሚቆጥሩት። ቀኑንም ትንሣኤን ለማወጅ ይጠቀሙበት ነበር። ተነስቷል የሚለው ቃል በየስፍራው ይነገር ይታወጅ ነበር። ማቴዎስ ምዕራፍ 7 ቁጥር 64ን በኋላ ተመልከቱ። ስምንተኛውና የመጨረሻው ነጥባችን ደግሞ በሐዋርያ ሥራ መጽሐፍ ውስጥ በመጀመሪያ የመጽሐፍ ክፍል በብዛት ስለ ጴጥሮስ ሲነገር፣ በመጨረሻ ደግሞ ስለ ጳውሎስ ነው የተነገረው። ይህን ነጥብ እንደገና ልድገምላችሁ፣ ረዘም ስለሚል ቶሎ ቶሎ ጻፉ። በሐዋርያ ሥራ መጽሐፍ ውስጥ በመጀመሪያ የመጽሐፍ ክፍል በብዛት ስለ ጴጥሮስ ሲነገር፣ በብዛት ስለ ጴጥሮስ ሲነገር፣ በመጨረሻ ላይ ደግሞ ስለ ጳውሎስ ነው የተዘገበው ወይም ደግሞ የተነገረው። በዚህ መጽሐፍ ውስጥ ስለ ሌሎች ሐዋርያት ብዙ የተነገረ ነገር የለም። እርግጠኛ ነኝ ወዳጆቼ እግዚአብሔር በእነዚህ ሁለት ሰዎች አገልግሎት ላይ ያተኮረው በምክንያት ነው። እንደ ሰው ካሰብነው የዚህ መጽሐፍ ጻፊ የሆነው ሉቃስ ምናልባትም ከእነዚህ ሁለት ሰዎች ጋር የቅርብ ግንኙነት ሳይኖር አይቀርም ብዬ አስባለሁ። የጳውሎስ ረዳት እንደነበረ ይታወቃል። በዚህም ምክንያት አንዳንድ ሰዎች እንደሚናገሩት በጳውሎስና በጴጥሮስ መካከል አለመግባባቶች ስለነበሩ ነው ይላሉ። በዚህ ሁሉ ወዳጆቼ እኔ እንደሚገባኝ ሉቃስ ከጴጥሮስና ከጳውሎስ ጋር ጥሩ ቅርበት እንደነበረውና አብረው በማሳለፋቸው ብዙ ንግግሮችን እርስ በርስ ሳያደርጉ አልቀሩም ብዬ ገምታለሁ። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ እስካሁን ድረስ የተመለከትነው የሐዋርያ ሥራ መጽሐፍ መግቢያ ሲሆን ከዚያ አጭር ሙዚቃ በኋላ ደግሞ ምዕራፍ 1 ለትምርት ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁ ንገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 1 እና 2 ተመልከቱ። ወዳጆች የዚህ ምዕራፍ አብይ ሐሳብ የሚያተኩረው በመንፈስ ቅዱስ መውረድ ላይ ነው። ልብ በሉ የሐዋርያት ሥራ ምዕራፍ 1 አብይ ሐሳብ የሚያተኩረው በመንፈስ ቅዱስ መውረድ ላይ ነው። በመግቢያው ላይ እንደተገለጸው ወይም ደግሞ ቅድም እንደተነጋገርነው የመጀመሪያዎቹ ሰባቱ ምዕራፎች የሚያወሱት ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት በሐዋርያት ውስጥ በኢየሩሳሌም የሠራውን ሥራ ነው። የመጀመሪያው ምዕራፍ አካቶ ያዛቸው መንፈስ ቅዱስን ለመቀበል የተደረገ ዝግጅትንና የሐዋርያትን መጠባበቅ ኢየሱስ ከሞት ከተነሳ በኋላ ለአርባ ቀናት እየታያቸው አገልግሎት መቀጠሉን እርገቱንና ዳግም ተመልሶ እንደሚመጣ ቃል መግባቱን እንዲሁም የይሁዳን ቦታ ሊተካ የሚችል ሐዋርያ መምረጣቸውን ይገልጻሉ። እነዚህን ነጥቦች ረጋብዬ ደግምላችኋለሁ። በመግቢያ ላይ እንደተገለጸው የመጀመሪያዎቹ ሰባቱ ምዕራፎች የሚያወሱት ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት በሐዋርያት ውስጥ በኢየሩሳሌም የሠራውን ሥራ ነው ብለናል። የመጀመሪያው ምዕራፍ አካቶ ያዛቸው መንፈስ ቅዱስን ለመቀበል የተደረገ ዝግጅትንና የሐዋርያትን መጠባበቅ ከዚያም ቀጥሎ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለአርባ ቀናት እየታያቸው አገልግሎቱን መቀጠሉን እንዲሁም እርገቱንና ዳግም ተመልሶ እንደሚመጣ ቃል መግባቱን በመጨረሻም የይሁዳን ቦታ ሊተካ የሚችልን ሐዋርያ መምረጣቸውን ይገልጻሉ። እስቲ ቁጥር 1 እና 2 እንመልከት። እንዲህ ይላል፣ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ ይላል። ሉቃስ ወዳጆቼ በመጀመሪያ የጻፈው የሉቃስ ወንጌል የተባለውን ሲሆን የጻፈውም ቴዎፍሎስ ለሚባል ሰው ነው። ቴዎፍሎስ ማለት እግዚአብሔርን የሚወድ ማለት ነው። እንዲሁ እንደሚገባን ከሆነ ሉቃስ አንድ ቴዎፍሎስ የሚባል ሰው ወዳጅ እንደነበረውና ይህም ሰው እግዚአብሔርን የሚወድ እንደሆነ እንረዳለን። የሉቃስ ወንጌል ኢየሱስ ማስተማርንም ሆነ ማድረግን የጀመረበት ሲሆን የሐዋርያት ሥራ ደግሞ ኢየሱስ ማስተማሩንም ሆነ ድርጊቱን የቀጠለበት እንደሆነ እንገነዘባለን። ዛሬም ወዳጆቼ እርሱ እንዲሁ እየሠራ ነው። የራሱ የሆኑትን ከዚህች ምድር እስኪሰበስብ ድረስ መስራቱን ይቀጥላል። እስካረገበት ቀን ድረስ በመንፈስ ሆኖ የሚለው አባባል ግልጽ የሚያደርግልን ኢየሱስ ወደ መንግሥተ ሰማያት ተወሰደ ማለት ማስተማሩንና ድርጊቱን አቆመ ማለት እንዳልሆነ ነው። ነገር ግን ዛሬም በአብ ቀኝ ተቀምጦ በመንፈስ ቅዱስ አማካይነት ሥራውን ይሠራል፣ ይቀጥላልም፣ ቀጥሏልም። በወታደራዊ እዝ ውስጥ ትእዛዝ ከአንዱ ወደ ሌላው እንደሚያልፍ ሁሉ ጌታ ኢየሱስ ክርስቶስም በመንፈስ ቅዱስ አማካይነት በሐዋርያት ሕይወት ውስጥ የጀመረውን ሥራ ቀጥሎ ዛሬ ወዳጆቼ በእኔና በእናንተ እየሠራ ነው። ዘላለማዊ ስሙ ለዘላለም የተመሰገነ ይሁን። ይህ ትኩረት ሊሰጠው የሚገባ እውነት ነው። ከዚህ በመቀጠል ደግሞ ከትንሣኤው በኋላ የኢየሱስ ክርስቶስ የአርባ ቀን አገልግሎቱን እንመለከታለን። ከትንሣኤው በኋላ የኢየሱስ የአርባ ቀን አገልግሎት ሉቃስ እዚህ ላይ እስከ ቁጥር 4 ድረስ የሚዘልቅ በጊዜ ላይ የተመረኮዘን ሐሳብ እንዲህ በማለት ይናገራል። ቁጥር 3ን ተመልከቱ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል። ከብዙ ስቃዩና ሞቱ በኋላ ሊካድ በማይቻል ማረጋገጫ ከሙታን መካከል ያው ሆኖ በመነሳት ራሱን አሳያቸው። ወገኖቼ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ራሱን ከአስር ጊዜ በላይ ገልጿል ወይም ደግሞ ለሕዝብ አሳይቷል። የኢየሱስ ከትንሣኤው በኋላ ራሱን በመግለጥ ያሳየው አገልግሎት አስቀድሞ በምድር ላይ ከነበረው የሦስት ዓመቱ አገልግሎት ይልቅ ለዛሬዎቹ ክርስቲያኖች ሕይወት እጅግ አስፈላጊ ነው። ጳውሎስ ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ ከእንግዲህ ወዲህ እንደዚህ አናውቀውም በማለት ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ን ይመለከቷል። ዛሬ እኔና እናንተ እርሱ በዚህች ምድር ላይ ከዛሬ 2000 ዓመት በፊት እንደተመላለሰ አንረዳም። የምናውቀው በላይ ያለ የከበረ ሰው እንደሆነ አድርገን ነው። በላይ አሁን እንዳለ ሁሉ በምድርም እንዲሁ አለ። እስከመቼ ይሁን ቤተ ክርስቲያን ይህንን እውነት ማየት የሚቸግራት? በቅርቡ የደረሰኝ ደብዳቤ እንደሚያመለክተው የጻፈልኝ ሰው ይወቱን ሙሉ የቤተ ክርስቲያን አባል እንደሆነ፣ በቤተ ክርስቲያንም የሚደረገውን የቤተ ክርስቲያንን ያምልኮ ስርዓት እንደሚፈጽም፣ ነገር ግን የእግዚአብሔርን ቃል በሚገባ ከሰማ በኋላ የተረዳው ነገር ክርስቶስ ማን እንደሆነ እንደማያውቀው ነበር የጻፈልኝ። በጣም ያሳዝናል። ይህ ሰው በመጨረሻ የተገነዘበው ኢየሱስ ከ2000 ዓመት በፊት በዚህች ምድር ላይ መመላለሱን ብቻ ሳይሆን ዛሬም ያው ነው በአብ ቀኝ መቀመጡን ጭምር ነበር። በመጨረሻም ያው ወደ ሆነው ወደ ክርስቶስ መጣ። እንዳዳኙና ጌታ አድርጎም ተቀበለው። ኢየሱስ በብዙ ድንቆችና ራሱን ያው አድርጎ መግለጹ እንዴት የሚያስደንቅ ነገር ነው። ዛሬ የማያምኑ ሰዎች ትልቁ ችግራቸው ሊያሳምናቸው የሚችል እውነተኛ ነገር አጥተው ሳይሆን የራሳቸው ችግር የሆነው አለማመናቸው ነው። የሚያሳምናቸው እውነተኛ ነገር በዙሪያቸው አለ። ስለ አድዋ ጦርነት የተዘገበውን የታሪክ ሁኔታ ማንም ይጠራጠራል ብዬ አልገምትም። በእርግጥ ለመናገር ያህል በአድዋ ጦርነት ላይ የተሰለፉ ሰዎች እንደ አጼ ምኒልክና እቴጌ ጣይቱ አይነት ሰዎች በወቅቱ እንደነበሩ አምናለሁ። እንዲሁም አድዋ የተባለ ስፍራ በትግራይ ውስጥ እንደሚገኝና ከፍተኛ ጦርነት በወቅቱ እንደተካሄደበት አምናለሁ። ነገር ግን በዚህ ላይ የሚኖረኝ ማስረጃ ትንሽ ሊሆን ይችላል። ዛሬ በክርስቶስ አላምንም ለሚሉ ሰዎች ካድዋው ጦርነት ይልቅ 10000 ጥፍ ለክርስቶስ ሞትና ትንሣኤ ማስረጃ የሚሆን ማቅረብ ይቻላል። ችግሩ ወዳጆቼ የቱ ጋር የሚገኝ ይመስላችኋል? ችግሩ ያለው ልብ ውስጥ ነው። የማያምን ልብ ውስጥ ነው። በሰው ውስጥ ተፈጥሯዊ የሆነ በእግዚአብሔር ፊት የሚፈጸም ሽሽት አለ። ይህ ደግሞ ልክ አዳም እንዳደረገው ማለት ነው። ዛሬ የሰው ልጅ ለእግዚአብሔር ጀርባውን ሰጥቷል። የማታምን ከሆነ ወዳጄ ሆይ ችግሩ ያለው አንተው ልብ ውስጥ ነው እንጂ እግዚአብሔር ቃል ጋር አይደለም። ኢየሱስ ከሞታን መነሳቱን ለማረጋገጥ ብዙ ሊታመኑ የሚችሉትን ማስረጃዎችና ማረጋገጫዎች ሰጥቷል። በእርግጥም ልታውቁት የምትፈልጉት ልታውቁት ትችላላችሁ። ችግሩ ግን ልታውቁ አለመፈለጋችሁ ነው። ችግሩ ያለው ቀደም ብዬ እንደተናገርኩት ልባችሁ ወይም አእምሯችሁ ውስጥ ሳይሆን ፈቃዳችሁ ላይ ነው። ወዳጆቼ ዛሬም ቢሆን በክርስትና ውስጥ ትልቁ ችግር በራሳችን ፈቃድ መመራት ነው። እግዚአብሔርን ፈቃድ ብንከተል ኖሮ እርምጃችንና ኑሯችን ሁሉ የተስተካከለ ይሆናል። የእግዚአብሔርን ፈቃድ መከተል እንድንችል እርሱ በኃይልና በጥበቡ ይርዳን። እንግዲህ የተከበራችሁ አድማጮች እስካሁን ድረስ እግዚአብሔር በቃሉ ማማካይነት ብዙ ቁም ነገሮችን እንዳተረፈልንና እንዳስተማረን እምነታችን ነው። የዚህን ተከታይ ክፍል በሚቀጥለው ክፍለ ጊዜ ይዘንላችሁን ቀርባለን። እስከዚያው ድረስ በሰላም ሁኑ።